Ragazzi.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። ከመስታወት አረጋው ጋር አብረናችሁ ለ30 ደቂቃዎች እንዘልቃለን።
ሰላም እንደምናመሻችሁ። በዚህ ሳምንት የተከናወኑ አበይት ዘገባዎችን ይዘንላችኋል። በቅድሚያ
የኢሃዴግ የካድሬ አሰራር መለወጥ አለበት ሲል የመድረክ አባል የሆነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ አስታወቀ።
የግጭቶች ሁሉ ምንጭ ኢህአዴግ ያስተማራቸው ታች ከቀበሌ ድረስ ጀምሮ ያሉት የካድሬ አስተዳደር ነው። ያ አስተዳደር መቀየር አለበት።
ፕሮፌሰር በየነ ጴጥሮስ የተናገሩት ነው። የፓርቲው ምክትል ጸሐፊ ወይዘሮ ራሄል ባፌ ህዝባዊ አስተዳደር ወሳኝነት እንዳለው አስረድተዋል።
ህዝብ የመረጠው አስተዳደር አይደለም ያለው፣ መንግስት መርጦ የመደበው ነው።
የአዲስ አበባ መስተዳደር የመሬት አገልግሎት ማቋረጡን አስታውቋል። ዝርዝሩን እናሰማችኋለን። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን በሀገራቸው ልማትና ዲሞክራሲያዊ ለውጥ ለመሳተፍ ፍላጎታቸው ከፍተኛ መሆኑን የኢትዮጵያ አምባሳደር ካሳ ተክለ ብርሃን አስታወቁ።
በሙያቸው ድጋፍ ለመስጠት የሚያስችል በጣም በርካታ ባለሙያዎች ራሳቸውን ኦርጋናይዝ አድርገው ፕሮፖዛል ያቀርባሉ።
አንድ የ14 ዓመት አዳጊ ወጣት ላይ የደረሰ አሰቃቂ ጥቃትን የማገገም ጉዞ እናሰማችኋለን።
ብልቴም ተጓርቷል። ሌላ ፊቴ ነው አይኔም፣ አንድ አይኔ አያይም።
በሌላ ዘገባችን በዓለማችን በሚሊዮኖች የምትወደደው የሶል ሙዚቃ ንግስቷ አሪታ ፍራንክሊን በ76 ዓመቷ ከዚህ ዓለም በሞት ተለይታለች።
ሙዚቃ የኔ ነው። እኔ ማለት ደግሞ ሙዚቃ ረጅሙ ህይወቴን በሙዚቃ ውስጥ ነው ያሳለፍኩት።
What you want?
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ
Let's cross boundaries together.
በአሁኑ ወቅት በሀገሪቱ በተለያዩ አካባቢዎች እየታዩ ያሉ ግጭቶችና ሁከቶችን ለመታደግ የኢህአዴግ የካድሬ አስተዳደር መለወጥ አለበት ሲል የመድረክ አባል የሆነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ አስታወቀ። በሚቀጥለው ሀገር አቀፍ ምርጫ ዴሞክራሲያዊ መንግስት ለመመስረት ከወዲሁ የብሔራዊ አንድነት መንግስት ሊቋቋም እንደሚገባውም ጠይቋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ አድርሶናል።
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ በሰጠው ጋዜጣዊ መግለጫ መንግስት ለዘመናት ታፍነው ለኖሩ የህዝብ ጥያቄዎች ተገቢ ምላሽ በመስጠት በየአካባቢው የሚታዩትን ህዝባዊ ተቃውሞዎች ማስቆም እንደሚኖርበት አበክሮ ያስጠነቅቃል። አሁን የሚታዩ ግጭቶችን በተመለከተም መግለጫው መንስኤዎች ናቸው ያላቸውን ብዙ ክንውኖችን ይዘረዝራል። ለምሳሌም የክልል አስተዳደሮች አመስራረትን፣ የነዋሪውን ህዝብ ይሁንታ ያላገኙ አከላለሎችን፣ የማንነት ጥያቄዎችና የዜግነት መብት በካድሬዎች ተጥሰዋል የሚሉ ይገኙባቸዋል። መግለጫው አክሎ ከክልላችን ውጡ በሚል የኢህአዴግ ካድሬዎች ስውርና ግልጽ ቅስቀሳ በንጹሐን ዜጎች ሕይወት አካልና ንብረት ላይ የሚደርሰው ከፍ ያለ ጉዳት በእጅጉ አሳፋሪ ክስተት ነው ብሎታል። ከሁሉ አስቀድሞም ይህንን አስከፊ ግጭት መንግሥት በአስቸኳይ እንዲያስቆም ጠይቋል። የኢሶዴፓ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህ ችግር በሀገሪቱ ካሉ ችግሮች ሁሉ ቅድሚያ ሊሰጠውና መፍትሄም ሊፈለግለት እንደሚገባ ተናግረዋል።
የግጭቶች ሁሉ ምንጭ ኢህአዴግ ያሰማራቸው ታች ከቀበሌ ድረስ ጀምሮ ያሉት የካድሬ አስተዳደር ነው። ያ አስተዳደር መቀየር አለበት። ጊዜያዊ መፍትሄ በአስቸኳይ መፈለግ አለበት። የዚህ የካድሬዋዊ አስተዳደር አሁን ጠቅላይ ሚኒስትር ዶክተር አብይ የሚጠቁሟቸው ያካሄድና መፍትሄም እያሉ የሚያነሷቸው ጉዳዮች ስጋት ውስጥ የጣለው ነው። ስለዚህ የእሳቸው የሚያነሱት አካሄድ አቅጣጫ ቢወድቅላቸው ደስታቸው አሁን ስልጣን ላይ ያለው ነው። ቀበሌ አስተዳደር በል፣ ወረዳ አስተዳደር በል፣ ዞን ክልል ብትል ሁሉም እየታገለ እኮ ነው፣ እየታገላቸው ነው ማለት ከምናየው እና እነዚህን በአፋጣኝ ነው በአንድ ስልት የምትጠቁበት መንገድ መፈለግ አለበት።
የፓርቲው ምክትል ጸሐፊ ወይዘሮ ራሄል ባፌ ደግሞ የአስተዳደሩን የሰው ኃይል ሊለውጥ ይችላል ያሉትን ዘዴ ጠቁመዋል።
ህዝብ የመረጠው አስተዳደር አይደለም ያለው፣ መንግስት መርጦ የመደበው ነው። ስለዚህ አሁን እዚህ ላይ ዛሬ ላይ ቆመን ስናይ መንግስት አለ፣ ግን የህዝብ ስልጣን አይደለም ያለው። ስለዚህ የመንግስት ስልጣን አለ። መንግስት ዛሬም ላይ ወርዶ ትላንት መርጦ እንዳስቀመጠው ትላንት በፖለቲካው ገንዘብኝነት ሰርቶ ሆነ ዛሬ የመምረጥና የማስቀመጥ የመመደብ መብት የመንግስት ነው። ወርዶ የተማረ የሰው ኃይል ቢያንስ ሰብአዊ መብቶችን የሚያስከብር የህዝብ አመኔታ ያለው የህዝብን ክብር የሚያስጠብቅ የሀገር ፍቅር ያለው እየታየ መመደብ አለበት አስተዳደሩ።
ፕሮፌሰር በየነ ጴጥሮስ በበኩላቸው መንግስት በሀገሪቱ መረጋጋትን ለማምጣትና ግጭቶች እንዳይከሰቱ ለማድረግ ይረዳል ያሉትን ተመክሯቸውንም አካፍለዋል።
ባለፈው ሰሞን ሆሳና ላይ ወን ባዲያ ዞን ያኔ ሌላ አተማቢዎች የሆነው ነገር ለማከናወን እንቅስቃሴ ነበር። አስቆመናል አይሆንም ብለን አስቆመናል። ይሰማናል እዚያ ቦታ እንዲፈነዳ እዚህ ቦታ እንዲሆን እኛ ብቻችን እንዴት አድርገን እኛ ቢሰውተልንም ወይ ያንን ማሳየት አለብን ተብሎ ባነር እንትን ተብሎ ፎቶግራፎች ተለጥፎ ምን ተብሎ ዝግጅቱ ተጠራቋል። አቆሙ ያለም እና ያንን ይዞ መሰረት አለበት ነው ብሎ ያድግ የዚህን አይነት ድጋፍ ይዞ ቢሰራ ለማረጋጋቱም ለምንም ይሄ ፖለቲከኛ ነው ተቃዋሚ ነው የተባለ አከባቢው ዳይሬክት የተደረገ ሰው ሁሉ እየሄደ በየአከባቢው መንቀሳቀስ ሲጀምር ሀገሪቷ ተረጋጋለች። እነዚህን ሁሉ ስልቶች መጠቀም ያስፈልጋል ነው የምንለው።
ኢሶዴፓ በመግለጫው ላይ እንዳብራራው አሁን ግጭቶችን ለማስቆም መደረግ አለበት ከሚለው ጋር አያይዞም ዘላቂ ዲሞክራሲያዊ ስርዓትን ለመመስረት መደረግ ይገባዋል ያለውን ክንውንም አንስተዋል። ኢህአዴግ ብቻውን ወደዚህ ስርዓት ሊወስድ አይችልም ሲሉ የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ አስረድተዋል። በዚህ ረገድ በሳቸው አባባል ኢህአዴግ ብዙ ጊዜ ወድቋል። ስለሆነም የግድ አንድ አይነት የሽግግር ጊዜና አሰራር ያስፈልጋል ይላሉ።
አንድ አይነት የመሸጋገሪያ ስርዓት ያስፈልጋል። በመድረክም በኢሶዴፓም እምነት ያ መሸጋገሪያ ሁኔታ ብሔራዊ አንድነት መንግስት ነው መሆን ያለበት። የዘቶ መሸጋገሪያ እንትን አለው ስሙን ዝም ብሎ ሽግግርም አልከው እኛ ግን ብሔራዊ አንድነት መንግስት በምንልበት ጊዜ ኢህአዴግን ከእንትን ውስጥ አስወጣው እሱም የሚኖርበት ኢህአዴግም ያለበት ሌሎችን ፓርቲዎች ያሉበት የመንግስት መዋቅር ያለው በሙሉ ማይፈርስበት ግን መሻሻል የሚደረግበት አሁን የምለውን እኮ ማለት ህገ መንግስቱንም ጨርሶ አፍርሰን ካሁኑ የማይል ህገ መንግስትን በማሻሻል የሚያመል ብሔራዊ አንድነት መንግስት ስንል በእኛ እምነት ፓርላማው መበተን አለበት። ፓርላማው አለ ማለት ኢህአዴግ የገዛ አለ ማለት ነው። ስለዚህ ለሱ ባይሆን አንድ አይነት በጋራ የተቋቋመ አማካሪ ሾንጎ እንትን ሊቋቋም ይችላል። እቺ አይነቷ አካሄድ አሁን ፊታችን ያለችዋን ሁለት አመት ብንቆይበትና ወደ ምርጫ ብንሸጋገር ዋናው አላማ ወደ ምርጫ ጊዜያዊ ኬርቴከር እንደምለው አይነት ሁኔታ ላይ እንስማማ።
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ከኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አባል ድርጅቶች አንዱ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ ተገኙት ጋቢና ቪኦኤ ነው። ደሚቀጥሉ ዘገባችን እናልፋለን። የአዲስ አበባ ከተማ መስተዳደር መሬትና መሬት ነክ በሆኑ ጉዳዮች ላይ የሚሰጣቸው አገልግሎት ላይ እገዳ ማውጣቱን ገለጸ። አስተዳደሩ ውሳኔ ላይ የደረሰው የከተማዋ አስተዳደር በአዲስ አመራር መተካቱን ተከትሎ የከተማዋም የመሬት ይዞታ መገምገም ስላስፈለገ መሆኑን አስታውቋል። ሙክታር ጀማል ዝርዝሩን ከአዲስ አበባ ይዟል።
በሀገራችን ብሎም በዓለም መሬት ዋነኛ የፖለቲካ የማህበራዊ ጉዳይና ምጣኔ ሀብት መዘወሪያ ሆኖ ይሰላል። በሀገራችን በተለይ እንደ አዲስ አበባ ያሉ ከተሞች የመሬት ጉዳያቸው ሲነሳ ከፍተኛ ውዝግብንና የሐሳብ አለመግባባትን ጭምር ሲፈጥር የነበረ ታሪክ ነው። የአዲስ አበባ ከተማ አስተዳደር ከንቲባ ጽፈት ቤት መሬትና መሬት ነክ በሆኑ የተለያዩ ጉዳዮች ላይ ይሰጥ የነበረውን አገልግሎት ለጊዜው ማቋረጡን ገልጿል። ጽፈት ቤቱ በጽሑፍ ያወጣው መግለጫ እንደሚያትተው ይህን እገዳ ማውጣት ያስፈለገው በከተማዋ ደረጃ እየተከናወነ ያለው የአመራሮችን አዲስ ሽግሽግና ሪፎርም ስራን አስመልክቶ የከተማዋን መሬት ኦዲት ማድረጉ ወሳኝ መሆኑን ስለታመነበት መሆኑን አስቀምጧል። በመሆኑም የተጀመረውን ሪፎርም አጠናክሮ ማስቀጠል እንዲቻል ለጊዜው አገልግሎት የማይሰጥባቸውን የመሬትና መሬት ነክ ጉዳዮችን መዘርዘር በማስፈለጉ ይህንን መግለጫ ማውጣቱን ያስተዳደሩ ጽፈት ቤት የጠቆመው የቆመ ሲሆን የግል ኢንዱስትሪ አልሚዎች መሬት ጥያቄን በተመለከተ እንደማያስተናግድ በመጀመሪያ ደረጃ አስቀምጦታል። በመቀጠል በይዞታ አስተዳደር ሽግግር ጊዜ ፕሮጀክት ጽፈት ቤት ውስጥ ከሚሰጡ አገልግሎቶች መካከል የሰነድ አልባና አግባብ ባለው አካል ሳይፈቀድ የተያዙ መሬቶችን በተመለከተ የማያስተናግድ መሆኑንም የጽፈት ቤቱ መግለጫ ጠቅሷል። ሶስተኛው ነጥብ የሚመለከተው የመኖሪያ ቤት መሬትን ለማግኘት ሲደራጁ የነበሩ የመኖሪያ ቤት ማህበራትን ነው። እስካሁን መሬት በእጃቸው ያልደረሰ ማህበራት ከመስተንግዶ የቅድመ ማጣራቱ ስራ እስኪጠናቀቅ ድረስ አገልግሎቱን ከተማ አስተዳደሩ የማያስተናግድ መሆኑንም አስቀምጧል። በመጨረሻም ህብረተሰቡ የህዝብና የመንግስት ንብረት የሆነውን መሬት ከብክነትና ከህገወጦች እንዲከላከል የከንቲባ ጽፈት ቤት እገዛውን ጠይቋል። ይህም በጽሁፍ የወጣ መግለጫን በተመለከተ የተለያዩ ሰዎች የበኩላቸውን ሐሳብ የሰጡበት ሲሆን አብዛኞቹ ትክክለኛና ጥሩ ውሳኔ ስለመሆኑ ጠቁመዋል። አብይ ውቃው የሚባል በጽሁፍ ሐሳቡን የሰጠ ሰው ይህማ ከሆነ ትክክለኛ ስራ ነው፣ ምክንያቱም መሪውም ሌላ ጠያቂ መሪ ስለሚያስፈልገው፣ ይህ ካልሆነ ግን ህዝብ መጨቆኑ አይቀሬ ነው በማለት የከተማ አስተዳደሩን ውሳኔ አድንቋል። የከተማ አስተዳደሩን መግለጫ እንድምታና ውጤቶችን በተመለከተ ባለሙያና የተለያዩ ሰዎችን አነጋግረን እንመለሳለን። ለአሜሪካ ድምጽ ዘገባ ሙክታር ጀማል ነኝ፣ አዳማ።
ተከታዩ ዘገባ ደግሞ እዚህ ዋሽንግተን ዲሲ ያቆየናል። ጠቅላይ ሚኒስትር አብይ አህመድና ልዑካን ቡድናቸው ከሶስት ሳምንት በፊት በዩናይትድ ስቴትስ ያደረጉት ጉብኝትና በውጭ ሀገር ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ማህበረሰብ አባላት ጋር የተፈጠረው ግንኙነት ትልቅ ስኬት የተመዘገበበት እንደሆነ በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃን አስታውቀዋል። አምባሳደር ካሳ ተክለ ብርሃን አሜሪካ ድምጽ ስቱዲዮ ተገኝተው በሰጡት ቃለ ምልልስ ከዝግጅቱ በኋላ ቁጥራቸው የበዛ ኢትዮጵያውያንና ትውልደ ኢትዮጵያውያን ባላቸው አቅም ሁሉ ሀገራቸውን ለማገዝ ከፍተኛ ተነሳሽነት እያሳዩ እንደሆነ ተናግረዋል። ጽዮን ግርማ አዋይታቸዋለች።
በዩናይትድ ስቴትስ የኢትዮጵያ ኤምባሲ አምባሳደር ካሳ ተክለ ብርሃን የጠቅላይ ሚኒስትር አብይ አህመድን የዩናይትድ ስቴትስ ጉብኝት ስኬታማነት ሲናገሩ ለስኬቱ ትልቁ ሚና የተጫወቱት የዲያስፖራ ማህበረሰብ አባላት ናቸው ብለዋል።
ለየት የሚያደርገው ነገር ኢትዮጵያውያን ሁሉ ኢትዮጵያውያንና ኤምባሲው አንድ ላይ በቅንጅት ዝግጅቱን የመሩበት ሁኔታ ነው የነበረው እና በዚህም ምክንያት ይመስለኛል ከዚህ በፊት አይተናቸው ከምናውቃቸው ስኬቶች በላይ ትልቅ ስኬት የተመዘገበበት ጊዜ ነበር። ስለዚህ አንዱ የገመገም ነው ስኬታማ ነበር ነው ያልነው።
ስኬታማ ነበር ለማለት ያስቻላቸውን መለኪያም ሲዘረዝሩ
በቁጥር ደረጃ ይህን ያክል ሰው ወጥቶ አያውቅም። አንዱ ስኬት ነው በኮንቬንሽን ሴንተር በሎስ አንጀለስ በሚኒሶታ ወደ 100,000 የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን ተገኝተዋል። በትንንሾቹ መድረኮች 1500 በጠራንበት እስከ 7000 ሰው ተሰልፎ ነበር። 200 300 በጠራንበት ብዙ ሰው ተመልሶ ነበር መጥቷል ማለት ይቻላል። በየቦታው ሰው ሞልቶ ተርፎ እስኪመለስ ድረስ እየታየበት ነው። በሌላ በኩል ስኬታማ ነው የምንለው ሁሉም አይነት የህብረተሰብ ክፍል የተገኘበት መሆኑ ነው። በተቃውሞም ሊሆን ይችላል፣ ደጋፊ ሊባል ይችላል፣ ኒውትራል ሊባል ይችላል። ኢትዮጵያዊ የሆነ ሁሉ እና ትውልደ ኢትዮጵያዊ የሆነ ሁሉ ምንም አይነት ዘር፣ ቀለም ወይም ሃይማኖትና ፖለቲካ ሰልፍ ሳይለየው የተገኘበት መሆኑ ነው። ይሄ ሌላው ስኬቱ የሚገለጽበት ነው። ሌላው ትልቁ ስኬቱ መለኪያ በሃይማኖቶች መካከል ተፈጥሮ የቆየው ልዩነት ሁለት ሲኖዶስ እንደነበር ይታወቃል። ይሄ እርቅ ተፈጽሞ ጠቅላይ ሚኒስትሩ ባሉበት እርቁ ታውጆ መጨረሻ ከ43 የማያንሱ ትልልቅ የሃይማኖት አባቶች ከጠቅላይ ሚኒስትሩ ጋር በራሳቸው አውሮፕላን አብረው ወደ ሀገር ቤት የሄዱበት ስኬቱ ታሪካዊ ነበር ከምንለው አንዱ ይሄ ነው። ኢቭን በእስልምና እምነት ሃይማኖት የበድር ኢትዮጵያ ዝግጅት ነበር ለ27ኛ ጊዜ የሚካሄድ ማለት ጁላይ 27 የሚካሄድ እዛም ላይ ከፍተኛ የሆነ ህዝብ በተገኘበት ጠቅላይ ሚኒስትሩ ተገኝተው ስለ እርቅ፣ ስለ ሰላም፣ ስለ አንድነትና ኢትዮጵያውያን ሙስሊሞች በኢትዮጵያ ውስጥ ባላቸው ሚናና ሀገር በመገንባት ሆነ ሀገር በማስቀጠል ላይ ያላቸውን ኃላፊነት አጉልተው ያነሱበት ነው።
ጠቅላይ ሚኒስትር አብይ አህመድ ላቀረቡት ከአንድ ማኪያቶ ላይ $1 ጥያቄም ከተሰጠው አፋጣኝ የባለሙያዎች ትብብር ጀምሮ ብዙ ኢትዮጵያውያን ሀገራቸውን ለመርዳት ተነሳሽነት እያሳዩ ነው ብለዋል።
በሙያቸው ድጋፍ ለመስጠት የሚያስችል በጣም በርካታ ባለሙያዎች ራሳቸውን ኦርጋናይዝ አድርገው ፕሮፖዛል ያቀርባሉ። በኢኮኖሚው፣ በቴክኖሎጂው፣ በአገልግሎት አሰጣጥ በመሳሰሉት ጉዳዮች ላይ ሰርቪስ ለመስጠት የሚፈልጉ አሉ። በሌላ በኩል ይሄ የእርቅና የሰላም ፕሮግራም አንድ ጊዜ ተነጋግሮ የሚያልቅ ሳይሆን ረጅም ጊዜ የሚጠይቅ ነው። ብዙ ሰው ውስጥ ያለውን አምሮ ማስተካከል ያስፈልጋል ብለው የሚያምኑ ሰዎችም ይሄ የተሳካ እንዲሆን በቀጣይነት መስራት የሚያስችላቸውን ፕሮግራም ሀሳብ ይዘው የቀረቡም አሉ። እነዚህ ሁሉ ከዛ ውይይት በኋላ የመጡ ውጤቶች ናቸው። ከዚህ አልፎ አገሪቷም ቴክኖሎጂ ያስፈልጋታል። አሜሪካን ሀገር ለምሳሌ እና ውጭም ያሉ ሌሎች ቦታም ሀገር ያሉ የሚኖርባቸው ሀገሮች የደረሱባቸውን ቴክኖሎጂዎች ለሀገራችን ማሸጋገር ያስፈልጋል እና አሁን በየሴንተሩ እንደ ሲሊካን ቫሊ አይነት ሌላ ቦታ ላይ ያሉ ወጣቶች እዚህ ዋሽንግተን የሚኖሩ ፕሮፌሽናል አሶሲሽንስ ሳይቀር ምንድነው ማድረግ ያለብን የሚል የጀመሯቸው ነገሮች አሉ። ስለዚህ ይሄ የዛው ጤታ አካል አድርገልና ይሁን ይችላል። ከዛ ባጭር ጊዜ ውስጥ ደግሞ አሁን በሚኒሶታ በሌሎችም ከተሞች የተጀመሩ በግሩፕ ወደ ኢንቨስትመንት ለመግባት ራሳቸውን ያዘጋጁ ያሉ ገንዘባቸውን አቅማቸውን አሰባስበው አገር ቤት ላይ ኢንቨስት ማድረግ የሚፈልጉ አሉ። ቮለንተሪዝም በጣም እየጨመረ ነው ያለው። በፍቃደኝነት ትምህርት ቤቶች ላይ ኦር ሌላ ቦታ ላይ ሄደው ሰርቭ ማድረግ የሚፈልጉ ኢትዮጵያውያን ራሳቸው ጥያቄ መጠየቅ የጀመሩበት ሁኔታ አለ። ኤምባሲያችንንም መተው በበጎ ፍቃደኝነት ለማገዝና ለመርዳት የሚፈልጉ ኢትዮጵያውያን ቁጥራቸው እየጨመረ መጥቷል።
አምባሳደር ካሳ ኤምባሲው እንዲህ ያለ እጅግ ቁጥሩ የበዛ ሰው የተሳተፈበት ዝግጅት አሰናድቶ ስለማያውቅ እንደ ጠንካራ ጎኖችና ስኬቶች ሁሉ ቅሬታዎች የተስተናገዱበት እንደሆነም ተናግረዋል። ሁሉንም በሙሉ ቃለ ምልልሱን እናቀርባለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
በአንድ የ14 ዓመት አዳጊ ላይ በቤንሻንጉል ጉሙዝ ድባጤ ወረዳ ውስጥ በግንቦት ወር የተፈጸመበትን አሰቃቂ ጥቃትና የማገገም ጉዞ የሚያስቃኝ ዘገባ ነው። አዳጊ ወጣቱ አበጥር ወርቁ ከብት በመጠበቅ ላይ ሳለ በደረሰበት ጥቃት አንድ አይኑ ማየት እንደተሳነውና ብልቱ መቆረጡ ተዘግቧል። የክልሉ መንግስትና ባለሀብቶች ባደረጉት ትብብር አፋጣኝ የሕክምና እርዳታ እንዲያገኝም ተደርጓል። በቅዱስ ጳውሎስ ሆስፒታል ለጥቂት ቀናት ተኝቶ ሲታከም በጠቅላይ ሚኒስትር አብይ አህመድና በምክትል ጠቅላይ ሚኒስትር ደመቀ መኮንን ጨምሮ በሌሎች የኢትዮጵያ መንግስት ከፍተኛ ባለስልጣናት ሄደው ጠይቀውታል። ከዚያም ለተሻለ ሕክምና ወደ ህንድ ተልኮ በአሁኑ ወቅት ተመልሷል። በአሁኑ ጊዜ ታዳጊ ወጣቱ በምን አይነት ሁኔታ ላይ ነው? አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ ዝርዝሩን ይዟል።
አበጥር ወርቁ የ14 ዓመት ታዳጊ ነው። አበጥር እንዴት ነህ?
ደህና።
ሰላም ነህ?
ደህና።
አሁን ተሽሎሃል?
ይሻለኛል።
ምንድን ነበር የሆንከው እስኪ ንገረኝ።
ከብት ጠብቁም ልጅ መጡና ጫት እንብላ አሉ። እኔ ጫት አልበላም ስላቸው ሌላ ሰው እያለ በጫካ ሄዱ። ከዛ እኔ ብቻ ስሆን መጡና ጃዴን ሲመጡ ከዛ እነሳለሁ ስል ወገቤ ሰቀለብኝና በቀስት ወገኝ ፊቴ ላይ። ከዛም በኋላ አላውቅም።
ስትነቃ ምንህን አሞሃየ?
ብልቴም ተጎርቷል። ሌላ ፊቴ ነው፣ አይኔ ነው፣ አንድ አይኔ አያይም።
በእለቱ ይህንን ጉዳት የሰሙ የተለያዩ የህብረተሰብ ክፍሎች በማህበራዊ ሚዲያ ይዘግቡታል። ታዲያ የታዳጊውን ጉዳት የሰሙ የክልሉ አመራሮችና ባለሀብቶች አበጥር ከቤኒሻንጉል ጉሙዝ ድባጤ ወረዳ ልዩ ስሙ ዝግ ቀበሌ በፍጥነት ለሕክምና ወደ ባህር ዳር እንዲመጣ ያደርጋሉ። ከዛ በኋላ የነበረውን ርብርብ አባቱ አቶ ወርቁ ዘለቀ እንዲህ አጫውተውኛል። አባት እንደምን አመሹ?
ዘሄር መስገን።
ለምንድን ነበር ወደ ቤኒሻንጉል ጉሙዝ ይሄድ?
የሩቲ ያው በ77 ዓመተ ምህረት ጀምሬ እንግዲህ ለርሻ ብዬ ነው፣ አዲስ መሬት ብዬ ለርሻ ነው ሂጄ። እዚያው ላይ ነው ልጅም የወለዱኝ። ከዚያው ነው የምኖር። ዘመድ ናቸው ብለን እኛም ዝለን ተቀምጠን ሳለ ከብት የሚጠብቀው ልጅ ያው የኔ ልጅ መሆኑን በመለየት አማራ ነው ብለው ጨፍጭፈው ያው በካራ ቆራርጠው እንዳልሆነ አድርገው አይኑንም ፈንቅለው ጥርሱንም አርግፈው ብልቱንም ቆርጠው ያው ሙቷል ብለው ነው ተይሄዱት ያለ ወስደው ብልቱን ከደጃፋቸው ቀብረው ሲዘፍኑ አድረዋል። በመነጋው ፌደራል ሄዶ ደብድቦ ሲላቸው ብልቱንስ በልተው ነው ሲለው፣ አዎ አለ ቀብረነዋል፣ መዝፈኛ አድርገን ቀብረነዋል ብለው ከዛ ቦታ ሄደው ያንን ብልትም አወጣው። ያው ቃል መቀበል ፖሊሱ ሲመጣ አምጦ አሳይቶናል። እርግጥ መንግስት ተባብሮኛል። ይኸው ፋዊ ወዲያው አንስተን በስምንት ሰዓት ሌሊቱ ገባነ። ግንቦት ስድስት ቀን ነው እንደዛ የሆነ። በስምንት ሰዓት ሌሊቱን መጠን ፋዊ ሶስት ቀን ተረዳልኝ። ከዚያ ባህር ዳር ገባነ። ዶክተሮች ተረባርበው እውነትም በደንብ ረዱልኝ 22 ቀን እንደተረዳ አዲስ አበባ ላኩኝ ባየር
የቅዱስ ጳውሎስ ሕክምና ቦርድ አበጥር ወደ ህንድ ሀገር ሄዶ እንዲታከም ይወስናል ሙሉ ወጪውን ደግሞ መንግስት እንዲሸፍን ተደረገ አሁን ሕክምናውን ሲከታተል ቆይቶ ተመልሷል 18 አመት ሲሞላው ደግሞ ቀሪ ሕክምናውን ተከታትሎ ወደ ሙሉ ጤንነቱ እንደሚመለስ ተስፋቸውን ሰንቀዋል ነገር ግን ሌላ ትልቅ ስጋት እንዳለባቸው ነገሩኝ
አሁን ልጆቼ በጭንቅና በችግር ነው ያሉ በሮሮ ነው ያሉ ልጆቼን እጃበቃ ወደዚህ ወደ ተወለዱበት ሀገር ወደ ደቡብ ምጫ የሚባል ገርጨጭ ውስጥ ያው ቦታም ሆነ በተገባ ተቻለም መጠለያ ቤት እንዲሰጥኝ
እኔም ጉዳያቸውን በቅርብ ሲከታተል ወደ ነበረው ተቋም ወደ ክልሉ የአስተዳደርና ጸጥታ ጉዳይ ቢሮ በማቅናት የቢሮ ኃላፊውን አቶ እዘዝዋለን ስላተወርቁ ቤተሰቦች ምን ያሰባችሁ ነው አልኳቸው
ማገዝ በሚችልው ነገር ሁሉ እናገዛለን ነው በደንነታችሁ ዙሪያ ደግሞ አሁንም እኛ ጥብቅ የሆነ ክትትል እናደርጋለን በቤተሰቦቻችሁ ላይ እዚያ ባሉት የሚደርስም ችግር እንዳይኖር ክልሉ የሚመለከታቸው አካላት ጋር ውይይት እናደርጋለን ወደፊት አሁንም ክትትል እያደረግን ነው ወደፊት እዚህ አካባቢ ተወለድኩበት ክልል እኖራለሁ ካሉ በሚፈልጉት አግባብ መኖር የሚችሉ መሆኑን የክልሉ መንግስትም ያው ድጋፍ የሚያደርግ እንደሆነ ነው በእኛ በኩል እንትን እናደርገው እኛም እንደ ቢሮ ለህፃና ባጥር ለደረሰበት ችግር ከጎን ቁመን በንክብካቤም በደንነቱም በሁሉም ዙሪያ መለስ ማድረግ ምንችላቸው ነገሮች ሁሉ ለማድረግ ወደ ኋላም ማንለም በተወለዱበት ወራዳ በዚያ አካባቢ ለአማራሮቹ ተነግሯቸው የሚችሉትን ነገር ሁሉ ድጋፍ ያረጋሉ
አበጥር ከዚህ ሁሉ ጉዳት በኋላ በለጋ አድሚው አንድ መሰረታዊ ነገር ይናገራል
እሱኝ ፍቅር ተከባብሮ መኖርን በደሪቅ ማለትን አስተምራቸዋል
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር
በዓለማችን በሚሊዮኖች የምትወደደው የሶል ሙዚቃ ንግስት አሪታ ፍራንክሊን በ76 አመቷ ከዚህ ዓለም በሞት ተለይታለች ለረጅም ጊዜ በህመም ስትሰቃይ የነበረችው አሜሪካዊቷ ድምጻዊት በዩናይትድ ስቴትስ ከመጀመሪያ ረድፍ ከተቀመጡት አንጋፋ የጥበብ ሰዎች መሪዋ ግንባር ቀደሟ ናት በሚሊዮኖች የተቆጠሩ የሙዚቃ ስራዎችን ለአድማጭ አድርሳለች በርካታ የአድናቆት ሽልማቶችን በተለይም በአንድ ዘፈኗ ብቻ 18 የግራሚ ሽልማት አሸንፋለች በዓለም ዙሪያ ትውልድን የዘለቀ አድናቂዎች ባለቤትም ነበረች ባልደረባችን ጁሊ ታቦ ያደረሰችንን ዘገባ መስታወት አረጋው ይዛለች
አባቷ በሚመረው ዲትሮይት በሚገኘው ቤተክርስቲያን ውስጥ ነበር በዝማሬ በማገልገል ወደ ሙዚቃ ሙያ የገባቸው የ14 አመት ልጅ ሳለች የመጀመሪያውን የመዝሙር ሙሉ አልበም እንዳበረከተችም ይነገርላታል እንደ አውሮፓውያን አቆጣጠር በ1967 ዓ.ም ሪስፔክት የተባለው ዜማዋ በጊዜው በፖፕ የሙዚቃ ሰንጠረዥ ከፍተኛ ተደማጭነትና ተወዳጅነትን ያተረፈና በርካታ የግራሚ ሽልማትን በአንድ ጊዜ ማሸነፍ ያስቻላት ነበር በአጠቃላይ ከ20 በላይ የግራሚ ሽልማትን አግኝታለች አሜዚንግ ግሬስ የተሰኘው ሙዚቃዋም በክርስትና መዝሙር ሽያጭ እስከዛሬ የመጀመሪያው ነው
But everyone wants respect. Everyone needs respect from the young to the very old and in the middle. Male
ሁሉም የሚፈልገው አክብሮትን ነው። ሁሉም የሚያስፈልገው መከበርን ነው። ከትንሽ እስከ ትልቅ በመካከለኛ እድሜ የሚገኝ ወንድም ሆነ ሴት ሁላችንም አክብሮትን እንፈልጋለን። ሁላችንም መደነቅን እንፈልጋለን። ስለዚህ ይሄ ማለት ከዚህ ቀደም የነበረው አሁን ካለው ጋር መልክቱ ልዩነት የለውም።
ሪስፔክት የተሰኘው ዜማዋ ላለፉት 60 አመታት የሚደነቅ ያዘፋፈን ብቃቷን ያሳየችበትና በሙዚቃ ሙያ ውስጥም ለውጥ ያስተማረችበት የሙዚቃ ስልት ነበረው። የሙያ አጋሮቿ ታዋቂ ያለማችን ሰዎች የሀገር መሪዎችና በሚሊየን የሚቆጠሩ የሙዚቃ ስራ አድናቂዎቿ ድንቅ የሙዚቃ ሰው ነበረች። በሙያዋ ብዙ ርቀት የተጓዘች ስኬታማ ሙዚቀኛ ነበረች። አሪታ በ52 ዓመቷ በታላቅ ክብር የኬኔዲ መታሰቢያ ሽልማትን ከቀድሞው የዩናይትድ ስቴትስ ፕሬዝዳንት ቡሽ የተቀበለች የመጀመሪያዋ ድምጻዊትም ነበረች። እንደ አውሮፓውያን አቆጣጠር በ1994 ዓመተ ምህረት ከ14 አንጋፋ አሜሪካውያን የነጻነት ታጋዮች መካከል አንዷም ነበረች። በ2005 ዓመተ ምህረት ላበረከተችው የነጻነት እንቅስቃሴ የፕሬዝዳንት ሜዳሊያ ተሸላሚ ነበረች። አሪታ ፍራንክሊን ለቀድሞቹ የዩናይትድ ስቴትስ ፕሬዝዳንቶች ባራክ ኦባማ እና ቢል ክሊንተን ስልጣን የተረከቡበትን የማብሰሪያ መድረኮችን ጨምሮ ቁጥራቸው እጅግ የበዛ መድረኮች ላይ አቀንቅናለች።
Music is my thing. That's who I am. I'm in it for the long run.
ሙዚቃ የኔ ነው። እኔ ማለት ደግሞ ሙዚቃ ረጅሙ ህይወቴን በሙዚቃ ውስጥ ነው ያሳለፍኩት። ምንድነው የምትፈልጊው? ፍቅሬ ሁሉ በጄ ነው የሚለው ሙዚቃ እየዘመርኩ ኖራለሁ ማለት ነው።
So I'll be around singing what you want, baby, I got it.
የሙዚቃ ንግስቷ ከዚህ በኋላ በአካል በዚህ ዓለም ባትኖርም የሙዚቃ ስራዋ መደመጡ ግን ይቀጥላል። ለሙዚቃ ባላት ፍቅርና አገላለጽ በችሎታዋና በጥንካሬዋ የአድማጮቿ ልብ የምታማልለዋ አሪታ ፍራንክሊን የሶል ሙዚቃ ንግስት የሚለው ተቀጥያ ስሟን በተግባር ያስመሰከረች ድንቅ የሙዚቃ ሰው ነበረች።
ወደ ምሽቱ የመጨረሻው ዘገባችን ስናልፍ በኢትዮጵያ ክልል ቦረና ዞን የተፈናቀሉ ሰዎች ያሉበትን አስቸጋሪ የሆነ ሁኔታ ገልሞ ዳዊት ከናይሮቢ ልኮልናል።
በየካቲት በሞያሌ የመከላከያ ሰራዊት ጥቃት ከፍቶብናል በማለት ኬንያ ተሰደዱ ኢትዮጵያውያን ከ10000 በላይ ናቸው። በዚያም 12 ሰው መገደሉ ይታወሳል። ከነዚህ ከተሰደዱት መካከል 7000 የሚሆኑት የተመለሱ ሲሆን ሌሎች ግን አሁንም ሶሎሎ ደንበላ ፈቻና በተባለ የኬንያ መጠለያ ይገኛሉ። ወደ ሞያሌ ኢትዮጵያ ቤታቸው የተመለሱት በእግዚአብሔር መጠለያው በቂ ጥበቃና ሰብአዊ እርዳታ ባለማግኘታቸው መሆኑን ለአሜሪካ ድምጽ ተናግሯል። የተመለሱት በፊት በመንግስት የጸጥታ ኃይሎች ይደርስባቸው የነበረ ጥቃት መቀነሱን እናገራሉ። ሆኖም በኢትዮጵያ ሶማሌ ክልል አሁንም የጸጥታ ችግር መኖሩ እንደሚያሰጋቸው ነው የሚናገሩት። በሶሎሎ ደንበላ ፈቻና ላሉ ስደተኞች ኑሮ አስቸጋሪ መሆኑን ስደተኞች እናገራሉ። የተባበሩት መንግስታት የስደተኞች ጉዳይ UNHCR የሚያደርግላቸው ሰብአዊ እርዳታ በቂ አይደለም ይላሉ። አቶ ኮሬ በካምፑ ለአምስት ወር ኖሩ ኢትዮጵያዊ ስደተኛ ናቸው።
አዎ ምንም አላሻሻሉልንም። ማሽላ ነው እየሰጡን ያሉት። ያም ቢሆን በቂ አይደለም። ብዙ ሰው ማሽላ ተመግቦ የሚያውቅ ስላልሆነ ለበሽታ ተዳርጎ ነበር፣ በተለይ ህፃናት። አሁን ግን እግዚአብሔር ይመስገን።
ወይዘሮ ዳርሚ ከስድስት ልጆቻቸው ጋር ነው ከሞያሌ ኢትዮጵያ ተቃ ቀበሌ ማህበር ሶሎሎ ሸሽቶ የሚገኙት።
እኔ ያው ማገዶ ለቅሜ ሸጬ ነው የሚያስፈልገኝን የምገዛው እንጂ የሚደረግልን ነገር የለም። ያው ብዙዎቻችን እሱን ለቅመን በመቶ ሺሊንግ ሽጠን እሱም ቢሆን ስኳር፣ ወተትና ሻይ ቅጠል አይገዛለንም። ልጆቻችን የሚጠጣ ወተት የላቸውም። እኛም ገላችንን እንኳን የምንታጠብበት ሳሙና የለንም። ህፃናት ሰውነታቸውን ብታይ የሚያሳዝን ነው። በቃ ችግር ውስጥ ነው ያለነው።
አቶ ኮሬን እንዲሁም ወይዘሮ ደርሚን ለምን ወደ ኢትዮጵያ እንዳልተመለሱ ጠይቂያቸው የኢትዮጵያ መንግስትና የተባበሩት መንግስታት የስደተኞች ጉዳይ UNHCR ወደ ቀያቸው የሚመለሱበትን ሁኔታ ቢያመቻቹላቸው እንደሚመለሱ ነው የተናገሩት። ወይዘሮ ደርሚ ሲናገሩ አሁን አዝመራ ቢያመልጠንም ወደ ቀድሞ ቤታችን ተመልሰን መራብ ይሻለናል እንጂ ልጆችን በጊዜያዊ መጠለያ ካምፑ ለችግር ማጋለጥ አልፈልግም ብለዋል። አቶ ባገጃ ሞርጌ የሞያሌ ወረዳ አስተዳዳሪ ናቸው። መንግስት ስደተኞች ወደ ቤታቸው እንዲመለሱ ያወጣው ቅድ ካለ ብዬ ጠይቂያቸዋለሁ።
ያው በኬንያ መንግስት በኩል ነው የምናገናኛቸው። የኬንያ መንግስት አንዴ ከስደተኞቹ ጋር እንድንገናኝ አድርጎ ነበር። እነርሱም ስደተኞችን አማክረው እንደሚመልሱልን ቃል ገብተውልን በቃላቸው መሰረት ብዙዎቹን መልሰዋቸዋል። ነገር ግን በዚያ የቀሩትን ሰዎች እንዲመልሱልን እየጠየቅን ነው። ምንም ለመመለስ የሚያስፈራቸው ነገር የለም። ምናልባት የጸጥታ መደፍረስ በሚታይባቸው ቀበሌዎች ካልሆነ በስተቀር እርሱም ቢሆን የሚያስፈራቸው ነገር የለም። ግጭት በተከሰተባቸው ቀበሌዎች ይኖሩ የነበሩ መንግስት ቦታ አዘጋጅቶ እየረዳቸው ስለሆነ በዚያ በጊዜያዊነት ተቀምጠው ድጋፍ ማግኘት ይችላሉ። የትም ሄደው ደግሞ መኖር ይችላሉ እንደማንኛውም ዜጋ።
በሞያሌ አሁንም የተተታው ነው የታለም ሻሻሉን በሶሎሎ የሚኖሩ ስደተኞች እናገራሉ። ለስደተኞቹ የተባበሩት መንግስታት የዓለም ምግብ ፕሮግራም WFP የእርዳታ ያቀርበ ሲሆን የድርጅቱ ኬንያ ቅርንጫፍ ምክትል ቃል አቀባይ ፒተርስ ማርዲን ድርጅታቸው በደንበላፈቻና 3700 ስደተኞችን እየረዳ መሆኑን ለአሜሪካ ድምጽ አረጋግጠዋል። ለአሜሪካ ድምጽ ገልሞ ዳዊት ናይሮቢ።
የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። ስናስተናግዳችሁ አመሸነን የመስታወት አራቃውና
ሄኖክ ሰማግዘር ነን። መልካም ምሽት። በነገው ጉዞ እንገናኝ።
Viva Barotole, yo jen e Barotole. Engalchu misan nagayo.